ነጋት ብላ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ የካቲት 17 2016 ዓመተ ምህረት ዝግጅታችን ጀመረ።
ኢትዮጵያ የጤና ስርዓት ውስጥ ያሉ ችግሮችና መፍትሄዎቻቸው
አገር አሰልጥኖ መቅጠር ማችት ከሆነ መልሶ ዌስቴጅ ነው የሚሆነው። ስለዚህ ይሄንን ምጣኔውን ለማስተካከል የኢኮኖሚው እድገት ላይ ዲፔንድ ሆነና ሊናበብ የሚችል የስልጣና ስርዓት መገንባት መቻል አለበት።
የሰማችኋቸው በጤና ሚኒስቴር የብቃትና የሰው ሀብት አስተዳደር ስራ አስፈጻሚ የሆኑትን አቶ ሀብታሙ ደምሴን ነው።
ቁብና ስኛለን፣ ቁብና አስወጣለን፣ ብርና በዛለን የሚሉት ሰዎች አንዳንዶች ታሁን ጀምራችሁ ተራረፋችሁ እንከሳችኋለን ብለን እኒያ ሰዎች አሁን ተዘዋጅ ትተዋል፣ አንዳንዶችም ታስረዋል። ስለዚህ ይህንን እኛ እንቃወመዋለን በትክክለኛ ግን እዚህ ላይ ደግሞ ችግር አለ።
አሁን ደግሞ የሰማችኋቸው የባህል ሕክምና አዋቂዎች ማህበር ፕሬዝዳንት ሼክ አሊ አደምን ነው። የዛሬ የአሜሪካ ድምጽ የመስታወት ስርጭት ለየት ባለመልኩ ሙሉ ስርጭቱ የሚያተኩረው በኢትዮጵያ የጤና ስርዓት ውስጥ ባሉ የተለያዩ ችግሮችና በጤና ባለሙያና በማህበረሰቡ ላይ እያደረሱ ባሉት ተጽዕኖዎች ላይ ይሆናል። የጤና ሚኒስቴርን ጨምሮ የተለያዩ የሚመለከታቸው አካላት መፍትሄ ያሏቸውን ሐሳቦችንም አካተናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ የካቲት 17 2016 ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ብርሃን ኃይሉ በቅንብሩ አብራን ትቆያለች። ቀደም ሲል እንደገለጽነው በምሽቱ መሰናዷችን በሕክምና ዙሪያ የሚታዩ የተለያዩ ችግሮችን እናነሳለን። የመፍትሄ ሐሳቦችን ከባለሙያዎች አንደበት እንሰማለን። በየመሃሉ ደግሞ ዘና የሚያደርጓችሁንም ሙዚቃዎች አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ ከእሁድ ምሽት ዜና ጋር እንግዶልኝ ነኝ። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኤኮዋስ ትናንት በናይጄሪያ መዲና አቡጃ ላይ ባደረገው ስብሰባ ባለፈው ዓመት የተፈጸመውን መፈንቅለ መንግሥት ተከትሎ በኒጀር ላይ ጥሎት የነበረውን የጉዞና የኢኮኖሚ ማዕቀብ አንስቷል። እርምጃው በኒጀርም ሆነ መፈንቅለ መንግሥት በተካሄደባቸው የቀጠናው ሶስት ሌሎች አገራት ማለትም ከቡርኪና ፋሶ፣ ማሊና ጊኒ ጋር ንግግር እንዲደረግ እና ከቀጠናው የኢኮኖሚ ማህበረሰብ ለመውጣት የደረሱበትን ውሳኔ እንዲቀለብሱ ለማድረግ ያለመ ነው ተብሏል። ከጉዳዩ ውስብስብነት አንጻር እንዲሁም በቀጠናው ዘላቂ ሰላም፣ ጸጥታና የፖለቲካ መረጋጋት ለማምጣት ገንቢ ውይይት ማድረጋቸው አስፈላጊ መሆኑን የናይጄሪያው ፕሬዚዳንት ቦላ ቲኑቡ በስብሰባው ላይ ተናግረዋል። የኤኮዋስ ኮሚሽን ፕሬዚደንት ኦማር ቱሬ በበኩላቸው በኒጀር ላይ የተጣለው ማዕቀብ የተነሳው የአገሪቱን ሕዝብ ስቃይ ለመቀነስ ሰብአዊነትን መሠረት በማድረግ ነው ብለዋል። የትናንቱ ቅዳሜ ስብሰባ የተደረገው በአካባቢው ተደጋግሞ የሚታየው መፈንቅለ መንግሥት የ49 ዓመቱን የቀጠናው የኢኮኖሚ ማኅበረሰብ እንዳያፈርሰው በሚሰጋበት ወቅት ነው። የአሜሪካና የእንግሊዝ ኃይሎች በየመን በርካታ የሁቲ አማጽያን ይዞታዎችን ትናንት ቅዳሜ መደብደባቸው ታውቋል። የሁቲ አማጽያን በቅርቡ በቀይ ባህርና በኤደን ባህረ ሰላጤ በሚጓጓዙ መርከቦች ላይ የሚያደርሱትን ጥቃት አጠናክረው መቀጠላቸው ይታወቃል። የአሜሪካና የእንግሊዝ ተዋጊ ጄቶች 18 የሁቲ ይዞታዎችን መደብደባቸውን ስማቸው እንዲጠቀስ ያልፈለጉ የአሜሪካ ባለሥልጣናት አስታውቀዋል። እነዚህ ይዞታዎችም የሚሳይል፣ የላውንቸር፣ የሮኬት፣ የድሮንና የምድር እንዲሁም የውሃ ውስጥ መጓጓዣ ተሽከርካሪዎች ማከማቻዎች እንደነበሩ ታውቋል። ካለፈው ወር የፈረንጆቹ ጥር 12 ወዲህ አሜሪካና እንግሊዝ በጋራ የተቀናጀ ጥቃት በሁቲ አማጽያን ላይ ሲያደርሱ ለአራተኛ ጊዜ እንደሆነ ታውቋል። አሜሪካ ግን በግሏ የሁቲ ኢላማዎችን በየቀኑ በመደብደብ ላይ መሆኗ ታውቋል። ተተኩሰው በአየር ላይ ያሉና በመርከቦች ላይ ጥቃት ለማድረስ የሚምዘገዘጉ ሚሳይሎችን እንዲሁም ድሮኖችንና ለመወንጨፍ የተዘጋጁ መሳሪያዎችን አሜሪካ ስትደበድብ ከርማለች። የአሜሪካ ጄቶች የሚነሱት በቀይ ባህር ላይ ከሚገኘው ዩኤስኤስ ድዋይት አይዘንሃወር አውሮፕላን ተሸካሚ መርከብ ላይ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በጋዛ ተኩስ አቁም እንዲደረግ ያለመ ድርድር ከግብፅ፣ ቀጣር፣ አሜሪካና እስራኤል የተውጣጡ ባለሙያዎች እንዲሁም የሐማስ ተወካዮች ዶሃ ላይ መቀጠላቸውን አንድ ከመንግስት ጋር ግንኙነት ያለው የግብፅ መገናኛ ብዙሃን ዘግቧል። በሌላ በኩል ደግሞ አዲስ ተኩስ አቁም ለማድረግ እንዲሁም በሐማስ የተያዙ ታጋሾችን አስፈትቶ በምትኩ ፍልስጤማውያን እስረኞችን ለማስለቀቅ ፓሪስ ላይ ውይይት ለማድረግ በሞሳድ ኃላፊ ዴቪድ ባርኔ የተመራ የእስራኤል ልዑካን ቡድን አርብ ዕለት ፈረንሳይ መዲና ፓሪስ ገብቶ እንደነበር ታውቋል። የእስራኤል ጦር ካቢኔ በቃጣር ስብሰባ ላይ የሚሳተፍ ልዑክ ለመላክ ትናንት ቅዳሜ ስምምነት ላይ እንደደረሰ የእስራኤል መገናኛ ብዙሃን ዘግበዋል። የቃጣሩ ስብሰባ የፓሪሱ ቀጣይ መሆኑንና በመቀጠልም በካይሮ እንደሚካሄድ ታውቋል። ባለፈው ዳር 100 ታጋቾችን በ240 የፍልስጤማውያን እስረኞች እንደተለዋወጡ ሁሉ አሜሪካ፣ ግብፅና ቃጣር ተመሳሳይ ልውውጥ እንዲደረግ በመጣር ላይ ናቸው። በድርድሮቹ ሐማስ እስራኤል ከጋዛ እንድትወጣና ተኩስ አቁም እንዲደረግ ሲጠይቅ፣ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ግን ቅዠት ነው ሲሉ ገልጸውታል። እስራኤል በደቡባዊቷ የጋዛ ከተማ ራፋ የምድር ጥቃት ለመፈጸም በማቀዷ የሰጉ 1.4 ሚሊዮን ፍልስጤማውያን ወደ ግብፅ ድንበር በመጠጋት በድንኳን ውስጥ ተጠልለው ይገኛሉ። በመጨረሻም አድማጮች፣ ሩሲያ በዩክሬን ላይ የፈጸመችው ወረራ ሁለተኛ ዓመት ትናንት ሲታሰብ ፕሬዚደንት ቮሎዲሚር ዜሌንስኪ አገራቸውን የደገፉትን ሁሉ አመስግነዋል። በዩክሬንም ሆነ በአካባቢው አገራት ያሉ በሚሊዮን የሚቆጠሩ ሰዎች እናት አገራቸው የፑቲን ጓሮ እንዳትሆን እገዛው አስተዋጽኦ አድርጓል ሲሉ ተናግረዋል። ዜሌንስኪ ንግግራቸውን ያደረጉት ሩሲያ የትናንት ሁለት ዓመት ጥቃቷን በጀመረችበት ሆስቶሜል አየር ማረፊያ ሜዳ ላይ ቆሞ ነው። የዩክሬናውያን ቀኑን ሰማዕታቱን ለማክበር አበባ በማኖር በለቅሶና ድል እንደሚያደርጉ ተስፋቸውን በመግለጽ አስበዋል። የሩሲያ ጥቃት የመቀዛቀዝ ምልክት ባላሳየበት በዚህ ወቅት በዩክሬን ሕይወታቸውን የሚያጡ ሰዎች ቁጥር በመጨመር ላይ ነው። ይህ በእንዲህ እንዳለ በኢንዱስትሪ የበለጸጉ የቡድን ሰባት አባል አገራት የጦርነቱን ሁለተኛ ዓመት ምክንያት በማድረግ አስፈላጊ ሆኖ እስከተገኘ ድረስ ለዩክሬን የሚሰጡትን ድጋፍ እንደሚቀጥሉ አስታውቀዋል። ቡድኑ ባወጣው መግለጫ ቻይና እና ኢራን ሩሲያ በዩክሬን ላይ ለምታካሄደው ጦርነት ድጋፍ በመስጠታቸው አውግዘዋል። ኢራን ለሩሲያ ሰራዊት የምትሰጠውን ድጋፍ እንድታቆምም ጠይቀዋል። የቻይና ኩባንያዎች መሳሪያ እና ወታደራዊ ቁሶችን ለሞስኮ ማስተላለፋቸው እንዳሳሰባቸውም ጨምረው ገልጸዋል። ክብራትና ክብራን፣ ለእሁድ ምሽት የያዝኩት ዜና በዚሁ ተጠቃልሏል። ዜናውን ያሰማኋችሁ እንግዲህ ወሌ ነኝ። መልካም ምሽት።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ የካቲት 17 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
ባደረግነው ዳሰሳ እንግዲህ ትልልቅ ሰፊ ወይም ተከታይ ኖሯቸው የተሳሳተ መረጃ የሚሰጡት ሰዎች ባለሙያዎች አይደሉም። የሕክምና ባለሙያዎች አይደሉም። እንደውም ትምህርታቸውንም በአግባቡ ያልጨረሱ ግን ብዙ ፎሎወር ያላቸው የሆኑ ሰዎች ናቸው።
የሰማችኋቸው በጤና ጥበቃ ሚኒስቴር የጤና የማህበራዊ ሚዲያ አስተዳደርና የኮሚኒኬሽን ቡድን መሪ የሆኑትን አቶ ዳንኤል በትረ ነው። በማህበራዊ ሚዲያ ላይ የሚሰራጩ ሀሰተኛ የጤና መልእክቶችን አስመልክቶም ሰፋ ያለ ዘገባ ይኖረናል። ወደ በኋላ ላይ እንመለስበታለን። ያው እንግዲህ እንደተለመደው ዝግጅታችንን በሙዚቃ እንጀምራለን አይደል ደረጀ?
አዎ ስመኝሽ። የመጀመሪያው የሙዚቃ ምርጫችን ደግሞ ከሮፍናን አዲስ ስራዎች መካከል አንዱ የሆነው ሸግዬ የተሰኘው ስራ ነው።
እንደሚታወቀው ሮፍናን የራሱ ለየት ያለ የሙዚቃ አጨዋወትና ቀለም ያለው ዘፋኝ ነው። በዚህ ሙዚቃ ደግሞ የአዲስ አበባን የተለያዩ መልኮች እያሳየ የካበበት፣ ብዙዎችም ራሳቸውን ትላንታቸውን በሙዚቃ እያስታወሱ የተደሰቱበት ስራ ነው። እንግዲህ ሮፍናን ይቀጥላል።
ሸጉዬ ሸጋለም ሸጊቱ ማጂ ሞ ታውቂያለሽ ያላንቸነ ቀምለሊቱ Sarganya malzenya mono yedara Lebe kanchi yewala Yishesh litafanda mora yezora Shorra batani yala Europa, Europa, Europa ni
በሩፍናን ሸግዬ ሙዚቃ ዘና እንዳላችሁ እርግጠኞችነን። ከአሜሪካ ድምፅ ራዲዮ የሚተላለፈውን የእሁድ ምሽት መስታወት መሰናዷችንን ነው እያዳመጣችሁ ያላችሁት። አሁን ወደ ቀዳሚው መሰናዷችንን እለፍ።
ቀዳሚው መሰናዷችን የኢትዮጵያን የሕክምና ስርዓት እየጎዳ ያለውን የሐኪሞች ስራ ማጣትና ዝቅተኛ ክፍያ ይመለከታል።
ከፍተኛ የሐኪሞች እጥረት ካሉባቸው የአፍሪካ ሀገሮች ውስጥ አንዷ ብትሆንም ስራ ማጣት የሕክምና ትምህርታቸውን አጠናቀው ለሚመረቁ ሐኪሞች አሁንም ፈተና ሆኖ መቀጠሉንና አንዳንዶቹም ተስፋ ቆርጠው ሙያቸውን ለመቀየር መገደዳቸውን ይገልጻሉ።
በስራ ላይ ያሉትም የሚከፈላቸው ዝቅተኛ ደሞዝ ሊያኖራቸው ባለመቻሉ ተጨማሪ ገቢ ለማግኘት ከሀገር መውጣትን እንደ አማራጭ እንደሚወስዱት የገለጹ ሲሆን በሕክምናው ዘርፍ የተማረሰው ፍልሰት በከፍተኛ መጠን እንዲጨምር አድርጓል። በዚህ ዙሪያ እንግዲህ ስመኝሽ የሕክምና ባለሙያዎችንና የጤና ሚኒስቴርን አነጋግረሻል። ሙሉ ዘገባውን ተከታትለን እንመለሳለን።
አብዱል ሐኪም ነስሩ እጅግ ይወደው የነበረውን የሕክምና ትምህርት ለስድስት ዓመት ተኩል ተከታትሎ በ2005 ዓ.ም ከሐሮማያ ዩኒቨርሲቲ ሲመረቅ የህይወቴ ጥሪ ነው በሚለው ሙያ ለማገልገል ትልቅ ህልም ነበረው። በሕክምና ሙያ በቆየበት 10 ዓመት ግን የሚከፈለው ክፍያ ከእጅ ወደ አፍ በመሆኑ የራሱን ኑሮ ለመመስረት እንዳላስቻለው ይናገራል።
ትንሽ ይከብዳል። ኖርማሊ በዛለሙስ ቤት ተከራይተሽ ድጋሚ ለራስሽ ወጪሽለሽ መኖር መንቀሳቀስ በጣም አስቸጋሪ ነው። ይህን የቤት ክራይ ለመክፈል ራሱ የማይሆን ገንዘብ ነው ደሞዝሽን የምትቀበል። ከዛ ደግሞ ታክሲ ወጪ አለ፣ የራስሽ ወጪ አለ፣ የምግብ ሲጨመር ትንሽ አስቸጋሪ ነው የሚሆነው። ያን ነገር አይረካም።
አብዱል ሐኪም የመጀመሪያ ስራውን በኦሮሚያ ክልል ምስራቅ ሐረርጌ ጋራ ሙለታ ሆስፒታል ውስጥ ሲጀምር ደሞዙ 2500 ነበር። ከወራት በፊት ስራውን ለመልቀቅና የተሻለ ገቢ ሊያገኝ ወደሚችልበት የንግድ ስራ ለመሰማራት ሲወስን ደግሞ ደሞዙ 10500 ብር ነበር።
የቤት ክራይ እንደምታውቂው ነው። ኢቨን ከአዲስ አበባ በጣም ሩቅ የሚባለው ቦታ ላይ የራሱ ትራንስፖርት በጣም ሩቅ የሆነባቸው ቦታዎች ማለት ነው። የቤት ክራይ ብትከራይ ቢያንስ ከ5000-7000 ብር ድረስ እንደ ሁኔታው ልታወጪ ትችላለች። እስከ 10000 ታወጭበት ጊዜ ሊኖር ይችላል። እንደ ቤቱ አይነት በትራንስፖርት ታወጭ ትችላለች። ፐርሰናል ኒድ የሚባሉ ነገሮች አሉ። እነሱን እንኳን ለማሟላት በቂ አይደል።
ልክ እንደ አብዱል ሐኪም በሕክምና ሙያ የተሰማሩ በርካታ የጤና ባለሙያዎች የሚከፈላቸው ዝቅተኛ ደሞዝ አሁን ካለው የኑሮ ውድነት ጋር የሚመጣጠን ባለመሆኑ ስራቸውን ለመቀየር ወይም ከሀገር ለመውጣት እንደሚገደዱ ይገልጻሉ። ለስራ ቻይና በሄደበት ወቅት በስልክ ያነጋገርነው አብዱል ሐኪም ረጅም ጊዜ ፈጅቶበትም ቢሆን የኢኮኖሚ ጫና የሚወደውን ሙያ እንዲተውና አሁን በመኪና ቃመለዋጫ ንግድ ላይ እንዲሰማራ አስገድዶታል። በ2015 ዓመተ ምህረት ከአዲስ አበባ ዩኒቨርሲቲ ጤና ሳይንስ ጥቁር አንበሳ ኮሌጅ ተመርቀው በአንጎልና ህብለሰረሰር ስፔሻሊስት ከሆኑ በኋላ እስከ ቅርብ ጊዜ ድረስ በኮሌጁ በመምህርነት ያገለገሉት ዶክተር ሳሙኤል ጌታሁንም አሁን ከኢትዮጵያ ውጪ ናቸው። አቶ ሳሙኤል እንደሚሉት 7 ዓመት ከመፈጀው መደበኛ የህክምና ትምህርት በኋላ ተጨማሪ 5 ዓመታትን ተምረው ስፔሻላይዝ የሚያደርጉ ሐኪሞች ሳይቀሩ የሚከፈላቸው ክፍያ ለመኖር የማይበቃቸው መሆኑን ይገልጻሉ።
መንግስት ሆስፒታል ደረጃ ከሆነ ደሞዙ በጣም አነስተኛ የሚባል ነው። 11,305 ብር ነው የአንድ ስፔሻሊስት ሐኪም በሆስፒታል ደረጃ ከሆነ። ምናልባት በአሲስታንት ፕሮፌሰር ደረጃ ያለው በዩኒቨርሲቲ አስተማሪነት የሚያገለግሉት ሄደ ቢባል 15,396 ብር ይመስለኛል። እና እነዚህ ናቸው እንግዲህ ይሄ በተለይ አሁን ባለው የኑሮ ኢንፍሌሽን፣ አሁን ባለው የብር አቅም አንድ ስፔሻሊስት ሐኪም ቤተሰቡን አስተዳድሮ ሙሉ ለሙሉ ስራው ላይ ፎከስ አድርጎ በዚህ ደሞዝ ቤዚክ የሚባሉትን ፍላጎቶች ያሟላል ማለት አስቸጋሪ ነው። የቤት ክራይ ስንት ነው? አሁን ለኑሮ ለአስቤዛ የሚያስፈልጉ ነገሮች ስንት ናቸው? የልጆች ትምህርት ቤት ስንት ናቸው? ስታስቡ በጣም ማይሆን ነገር ነው።
በፌስቡክ አማካኝነት የጤና ትምህርትና ተያያዥ መረጃዎችን ለሕዝብ በሚያደርሰው ሐኪም የተሰኘው የፌስቡክ ገጽ ላይም ተመሳሳይ ቅሬታዎች በብዛት ይቀርባሉ። ለምሳሌ ዶክተር ሀብታሙ አውለው የተሰኙ አንድ ሐኪም የአንድ ጫማ ዋጋ 12,500 ብር መድረሱን ጠቅሶ ከሳምንት በፊት ባጋራው መልእክት የአንድ ጠቅላላ ሐኪም ደሞዝ ከታክስ በፊት 9,500 ብር መሆኑን ገልጾ በስራና በትምህርት ላይ ያለውን የህክምና ባለሙያ ብቻ ሳይሆን ሀገር ተረካቢ የሆኑ የብዙ ተስፈኛ ህጻናትን ሞራልና የወደፊት ተስፋ በእጅጉ እየጎዳው ነው ብለዋል። ከዝቅተኛ ክፍያ በተጨማሪ ለኢትዮጵያ ጤና ስርዓት ፈተና የሆነው ከፍተኛ የሐኪም እጥረት ባለበት ሀገር አዲስ ተመራቂ ሐኪሞች ስራ ለማግኘታቸው ነው። በአንድ ወቅት ኢትዮጵያ ውስጥ የነበረውን የሐኪም እጥረት ለመቅረፍ የጤና ሚኒስቴር መስሪያ ቤት በወሰደው እርምጃ በአጭር ጊዜ ውስጥ የሐኪም ማስተማሪያ ኮሌጆችንና ወደ ህክምና ትምህርት ቤት የሚገቡ ተማሪዎችን ቁጥር በማሳደጉ ላለፉት 10 ዓመታት ገደማ በአመት ከ3000 እስከ 4000 የሚደርሱ ሐኪሞች እንዲመረቁ ተደርገዋል። ከቅርብ ጊዜ ወዲህ የሚመረቁ ሐኪሞች ግን የሚቀጥራቸው የጤና ተቋማት ማግኘት እንዳልቻሉ በተደጋጋሚ ይገልጻሉ። ዶክተር ሳሙኤል የሚያስተምሯቸው ተማሪዎች በዚህ ውስጥ ሲያልፉ ማየታቸው ያሳዝናቸዋል።
ከባድ ችግር ነው። ኖርማሊ አንድ ሰው ከተለያየ ኢኮኖሚ ባክግራውንድ ይመጣል። ከዛ ቤተሰብ ጥሩ ተማሪ ስትሆኝ ነው ህክምና የምትገቢው። ህክምና ገብቶች 7 ዓመት 6 ዓመት ተኩል እስከ 7 ዓመት በጣም ኢንቴንሲቭ የሆነ ትሬኒንግ ካረግሽ በኋላ ስራ የለም መባሉ ያውም የስራ ክፍተቱ ያለ የሐኪምና የታካሚ መጠን ባልተመጣጠነበት ሁኔታ እንደዚህ አይነት ክፍተቶች መፈጠራቸው ትንሽ በተማሪ አንጻር አድርገሽ ነው ስታዩ ተመርቆ ተስፋ እንደማጣት ነው።
ዶክተር ሳሙኤል ይህ ሁኔታ በአዳዲስ ተመራቂ ሐኪሞችና በሀገር ላይ የሚፈጥረውን ጫናም እንዲህ ይገልጹታል።
በጣም በጣም ፍረስትሬት የሚያደርግ በጣም የልጆችን ጎልደን የምንለውን ኤጅ ነው የሚወስደው። ምክንያቱም 6 ዓመት ተኩል አንድ 18 ዓመት ልጅ 19 ዓመት ልጅ 6 ዓመት ተኩል ውስጥ ህክምና ትምህርት ቤት ውስጥ ሌላ የትሬኒንጉ በጣም ኢንቴንሲቭ መሆን ሌላ ነገሮችን ከጎን ላይ እንዳታስኬጂ ትንሽ ይከብዳል። እንደሌላው ትምህርት አይደለም። 2-3 ዲግሪ ለመያዝም ንግድም ለመጀመር በይሁ ሌላ አይነት ነገርም ለማድረግ ያስቸግራል። ምክንያቱም ህክምና ሙሉ ትኩረት የሚጠይቅ ስራ ነው። ያን ሁሉ ጉዳት ስታዩ ሲወጣ ስራ ለማግኘት ማለት ታካሚው እያለ በሽተኛው እያለ ሌላው ሐኪም ኦልሬዲ ስራ ያገኘው ሐኪም የስራ ጫና እየበዛበት ሁለቱን አለማስታረቅ እንደ ሀገርም በተለይ ደግሞ እንደ ወጣቶቹ ማለት ስታዩ በጣም ያሳዝን ነው።
አብዱል ሐኪምም ለአንድ የህክምና ባለሙያ ስራ መቀጠር አለመቻል ወይም በሚከፈለው ገንዘብ መሰረታዊ ፍላጎቱን ማሟላት አለመቻል በሐኪሞች ላይ የሚያሳድረው ጫና ከፍተኛ ነው ይላል።
ብዙ ጊዜ በህክምና ሙያ ውስጥ የሚገቡ ሰዎች በፍላጎት የሚገቡ ሰዎች ናቸው። ሙያውን ወደውት የሚገቡ ሰዎች ናቸው። ግን ከዛ በኋላ ተመርቀሽ ደግሞ ወደ ስራው አለም ስትገቢ የስራውና የደሞዙ አለመመጣጠን ኑሮሽ ላይ ጫና መምጣቱ አይቀርም። ያ ጫና ደግሞ በተዘዋዋሪ የዲፕሬሽን የሆነ ያለመመቸት ነገሮች ኑሮ ሳይመች ሲቀር ከልፋትሽ ከሳይንጠጠር ሲቀር ትንሽ በጣም ተስፋ የሚያስቆርጥ ነገር ነው እና ለዛም ነው ሰው ሌላ አማራጮችን የሚያየው ከህክምና ከሚያክል ስራ ውጪ ወጥቶ ሌላ ሙያዎች ወደ ሌላ ስራዎች የሚገባው ወደ ተለያዩ ዘርፎች የሚገባው በዚህ ምክንያቶች ነው።
ወርልድ አትላስ የተሰኘ ዓለም አቀፍ የጂኦግራፊ ጥናት ድህረ ገጽ እንደ አውሮፓውያን አቆጣጠር በ2017 ባወጣው መረጃ መሰረት በቂ ሐኪሞች ከሌላቸው 25 ሀገሮች መካከል ኢትዮጵያ በአራተኛ ደረጃ ላይ ትገኛለች። በዚህ መጠን የህክምና ባለሙያዎች እጥረት ያለባቸው በአዲስ አበባም ሆነ በተለያዩ ክልሎች የሚገኙ ተቋማት ግን በብዛት ወደ ህክምና ሙያ የሚመጡትን አዳዲስ ባለሙያዎች ለመቅጠር አቅም እንደሌላቸው ዶክተር ሳሙኤል ያመለክታሉ።
እንግዲህ የሀገሪቱ ሄልዝ ሲስተም የሚመረቀውን ሐኪም የማስተናገድ ካፓሲቲ ያለው አይመስለኝም። ለዛም ይመስለኛል ክፍተቱ ያለው ሄልዝ ሲስተም የተወሰነ ያህል ሐኪም ነው ማስተናገድ የሚችለው። ያን ሲስተም ሪቫይዝ ካልተደረገ ድረስ ህክምና ብዙ ቦታ ተከፍቷል። እንደ ድሮ ዶክተር ከብዙ በአመት የሚመረቀው ኢንታውዘንድ ነው። ድሮ 800፣ 230፣ 240 የሚመረቅበት ጊዜ ነበር። አሁን የሚመረቀው ቁጥር ሲበዛ የኢንፍራስትራክቸር ማነስ፣ የተማሩትን ልጆች የት ላድርጋቸው ብሎ ፕላን አለማድረግ፣ የፖሊሲዎች እጥረት፣ ታካሚውንና ሐኪሙን ያለማገናኘት ችግር፣ እነዚህ ናቸው እንግዲህ የበጀት ችግር ምናምን ነው የሚነሱት።
ከየትምህርት ተቋማቱ ተመርቀው የሚወጡ ተማሪዎች ሀገሪቱ የምትፈልገውን የሐኪም መጠን የሚያሟሉ ባይሆኑም ሐኪሞቹን በማሰልጠንና ስራ በማስገባት ሂደት ላይ ግን ትልቅ አለመመጣጠን እንዳለ የጤና ሚኒስትርም ያምናል። ይህን ችግር ለመፍታት እየተወሰዱ ካሉ እርምጃዎች መካከልም ወደ ህክምና ተቋማት የሚገቡ ተማሪዎችን ቁጥር መቀነስ መሆኑን በጉዳዩ ላይ ያነጋገርናቸው በጤና ሚኒስቴር የብቃትና የሰው ሀብት አስተዳደር ስራ አስፈጻሚ አቶ ሀብታሙ ታደሰ ያስረዳሉ።
በእርግጥ የሰውን የመሰልጠን ፍላጎት ሊሚትድ ማድረግ ባይኖርብንም ግን ደግሞ ሀገር አሰልጥኗ መቅጠር ማችት ከሆነ መልሶ ዌስቴጅ ነው የሚሆነው። ስለዚህ ይህንን ምጣኔውን ለማስተካከል ሀገር ምን ያህል ነው አትሊስት መቅጠር የምችለው የኢኮኖሚው እድገት ላይ ዲፔንድ የሆነና ሊናበብ የሚችል የስልጠና ስርዓት መገንባት መቻል አለበት በሚል እንግዲህ ኢንቴኩን በየዩኒቨርሲቲ የሚወስዱትን ኢንቴክ ላለፉት አመታት የተወሰነ ቀንሰነዋል ማለት ነው። ቁጥሩን በቀነስ ነው ልክ ደግሞ ከዚህ ጋር ካለው የሀገር የመቅጠር አቅም ጋር ሊናበብ በሚችል እና ሊመጣጥም በሚችል መልኩ የግድ ኤግዛክት ላይሆን ይችላል፣ አትሊስት ግን ሊቀራረብ እና ሊናበብ በሚችል መልኩ የስልጠና ስርዓቱን መልሶ የማየት ሁኔታ እና ቅበላውንም ዩኒቨርሲቲዎች ላይ በዛ ልክ የማድረጉን ስራ ባለፉት አመታት ጀምረነዋል። በዛው ልክ እየሄደ ነው ያለው። ቁጥሩ የግድ 4,000-5,000 ላይ መድረግ ይችላል። ዝቅ ብሎ ከሀገር መቅጠር ከምችለው ጋር በዛ ልክ እየሄደ ነው የሚሄደው።
የሐኪሞችን ቅጥር ችግር ለመፍታት የጤና ሚኒስቴር ላለፉት 3 አመታት እየተጠቀመበት ያለው ሌላው መፍትሄ ከአጋር ድርጅቶች ጋር በመተባበር ደሞዝ መክፈል የሚቻልበት መንገድ ነው። ይህ ፕሮጀክት ተግባራዊ በሚደረግባቸው 3 አመታቶች ክልሎች የሚደረግላቸውን የደሞዝ ድጋፍ ቀስ በቀስ እየሸፈኑ በአራተኛው አመት መረከብ እንደሚጠበቅባቸውም አቶ ሀብታሙ ይገልጻሉ።
አጋር ድርጅቶችንም በመጋበዝ እንዲሁም ከመንግስትና ከአጋር ድርጅት ጋር የማቺንግ ፈንድ ፕሮግራምን በመዘርጋት ማቺንግ ፈንድ ማለት ምን ማለት ነው? 50%ን አጋር ድርጅት ያወጣል፣ 50%ን የመንግስት አካላት አውጥቶ ሁለቱም ማች በማድረግ ሐኪሞች የሚቀጠሩበት እና የስራ እድሉን ለማስፋት እንደ አንድ ፕሮጀክት ተይዞ እየተሰራበት ነው። ይሄ ፕሮጀክት አሁን 3ኛ አመቱን ይዟል። የአንዳንዱ አመት ውስጥ ደግሞ ክልሎችም በየአመቱ ድርሻ አላቸው ማለት ነው። ድርሻቸው እያደገ ሄድና 4ኛው የፕሮጀክት አመት ላይ ሙሉ በሙሉ እየተረከቡ ቋሚ አድርገው ባለሙያዎቹን ቀጥረው ስራ ውስጥ የሚያውሉበት ሁኔታ ነው ያለው እና ይሄ አንዱ ጥሩና ስኬታማ ነው የምንለው ፕሮጀክት ነው።
ሌላው የጤና ሚኒስቴር እንደ መጨረሻ አማራጭ እየተገበረ የሚገኘው መፍትሄ ደግሞ የሕክምና ባለሙያዎችን ወደ ጎረቤት ሀገራት በመላክ የስራ እድል መፍጠር ነው። ከስራና ክህሎት ሚኒስቴር ጋር በመሆንም ነርሶችን በህጋዊ መንገድ ወደ አረብ ሀገራት መላክ መጀመራቸውን አቶ ሀብታሙ ገልጸውልናል። የደሞዝ ክፍያን በተመለከተ እንደ ሀገር የሚከፈለው ደሞዝ በቂ አይደለም የሚሉት አቶ ሀብታሙ የጤና ሚኒስትር ግን ብቻውን ለሐኪሞች ደሞዝ መጨመር እንደማይችል ገልጸው የፌደራል መንግስትና የሲቪል ሰርቪስ ኮሚሽን እየሰሩበት የሚገኘው የሲቪል ሰርቪስ ማሻሻያ ሲጸድቅ ችግሩ ሊቀረፍ እንደሚችል አመልክተዋል።
ሁሉም ጉዳይ የሚያዘው ከሀገር ኢኮኖሚ ጋር ስለሆነ የሀገሪቱን ኢኮኖሚ በማሳደግ የባለሙያውን ደሞዝ በዛው ልክ ባረድግ እያሳደጉ የመሄድን እንደ አንድ አማራጭ ተይዞ ነው የሚሰራው። ከዛ ውጪ ግን ጤና ብቻውን ስለጠየቀ ኤክሰፕሽናል የሆነ ደሞዝ እንደ ሀገር ሊያስጀምር የሚችልበት እድል አይኖርም። ምክንያቱም የፌደራል መንግስቱ ለሁሉም ሲቪል ሰርቫንት ትኩረት አድርጎ የሚሰራ ከመሆኑ አንጻር ጤና ደግሞ እንደ ጤና የራሱ የሆነ ስኬል አለው። በዛ ስኬል ላይ እንግዲህ እንደ ሀገር ነው ይሄ የሚታየው ማለት ነው።
ከዛ ውጪ በ2005 ጸድቆ አሁን ተግባር ላይ እየዋለ ያለው የጤና ባለሙያዎች ጥቅማ ጥቅም እንዲከለስ ጥናት እየተደረገበት መሆኑን ያብራሩት አቶ ሀብታሙ ተጋላጭ ለሆኑ ባለሙያዎች የሚፈጸም ክፍያ፣ የሙያ ክፍያ፣ የአበል ክፍያ፣ የቤት አቅርቦትና የትርፍ ሰዓት ክፍያ የመሳሰሉ ጥቅማ ጥቅሞች የተካተቱበት ረቂቅ ለመንግስት ቀርቦ ሲጸድቅ የሐኪሞችን ችግር የመቅረፍ አቅም ይኖረዋል ብለው ያምናሉ። አሁን ባለው ሁኔታ ግን የአዳዲስ ሐኪሞች ስራ ማጣትና ዝቅተኛ የደሞዝ ክፍያ በጤና ተቋማት ውስጥ ከሚታዩ የመሰረተ ልማት ጉድለት፣ የግብአቶች እጥረትና ቢሮክራሲያዊ ችግሮች ጋር ተደማምሮ በርካታ ሐኪሞች እስከ 500 ሺህ ብር የሚያስከፍሉ የሙያ ፈተናዎችን በመውሰድ ወደ ውጭ ሀገራት እንዲሰደዱ እያደረገ መሆኑንና ይህም የተማረ ሰው ኃይል ፍልሰት እያባባሰ መሆኑን ዶክተር ሳሙኤል ይገልጻሉ።
በአግባቡ የቤተሰብሽን ፍላጎት ማታሟይ ከሆነ አስበዋል ኖሮ አለው ብለሽ ማታስቢውን የኖሮ ስታንዳርድ ማታገኙ ከሆነ የተሻለ አማራጮች ሲኖሩ ሌሎች ሀገሮች ጥሩ የሚከፍሉ ላይሰንሲንግ ኤግዛም ወስደሽ ብዙ ጊዜ የኢትዮጵያ ሐኪሞች ውጭ ሀገር ሲሄዱ በደንብ ኳሊፋይድ ናቸው። ላይሰንሲንግ ኤግዛም እንደሽሆኑ የሚወርቅ ሰው በጣም ትንሽ ነው። አብዛኛው ሰው ያልፋል። ሂዶ እዛ ተምሮ የራሱን ህይወት ይኖራል። እዛ ሂዶ የተለያዩ አፍሪካ ሀገራት የሚሰሩ አሉ፣ ውጭ ሀገር የሚሰሩ አሉ፣ ዱባይ የሚሰሩ አሉ። እኛ የምንሰማቸው እና እነሱ ይሄ ትልቅ ኮንትሪቢዩቲንግ ፋክተር ነው። ስራ ማጣትም ኮንትሪቢዩቲንግ ፋክተር ነው። እንደገና በቂ ክፍያ ለመሆኑም ደግሞ ትልቅ ኮንትሪቢዩቲንግ ፋክተር ነው። ትልቅ የሆነ ብሬን ድሬን ሀገሪቷ ላይ እንደሚያስከስት ግልጽ ነው።
ዶክተር ሳሙኤል እነዚህን ዘርፈ ብዙ የሚሏቸውን ችግሮች ለመፍታት መፍትሄ ያሏቸውን ሀሳቦችም ይጠቁማሉ።
አንደኛው በሳይንሳዊ መንገድ ለመፍታት ብዬ ማስበው እኔ የሙያ ማህበራት በጣም ጠንካራ መሆን አለባቸው። ለሐኪም የቆሙ መሆን አለባቸው። ከሚመለከተው ፖሊሲ ሜከርስ ጋር በአግባቡ ውይይት አካሄዱ ያለውን ችግር መነጋገር ያስፈልጋል። ሁለተኛው መንግስት ይህንን ተረድቶ መፍትሄ ለመስጠት ቁርጠኝነት ያስፈልጋል። የሚሰማ ድምፅ ያስፈልጋል። ያለውን ችግር በጥናት ማረጋገጥ ያስፈልጋል። ሶስተኛው ህዝቡ ራሱ እኔ ዲዘርቭ ማረገው የጤና ኬር ይሄ አይደለም ብሎ ማሰብ ይኖርበታል። የሄልዝ ሲስተሙ የሐኪም እጥረትና የሐኪም ስራ ለመቀጠር ችግር ብቻ አይደለም ያለበት፣ የግብአት ችግር አለበት፣ የኢንፍራስትራክቸር ችግር አለበት። ዙሮ ዙሮ ጥሩ ኢንፍራስትራክቸር ቢኖር፣ ብዙ ሐኪም ቢኖር፣ ጥሩ ስፔሻሊስት ቢኖር ጤነኛ የሆነ ማህበረሰብ መፍጠር ነው። ጤነኛ የሆነ ማህበረሰብ ደግሞ ለኢኮኖሚ ለእድገትም ለብዙ ነገር አስፈላጊ የሆነ ነገር ነው እና ተደማምሮ መጨረሻ ላይ ከሀገር ጋር የሚገናኝ ስለሆነ ህዝቡን ጥያቄዎችን ማንሳት አለበት ብዬ አምናለሁ።
በንግድ ስራ ውጤታማ መሆኑንና የተሻለ ገቢ ማግኘት መጀመሩን የሚገልጸው አብዱል ሐኪም ከዚህ በኋላ ወደ ሕክምና ሙያ እንደማይመለስ ቢገልጽም ሌሎች ሐኪሞች ግን ለስራቸው የሚገባቸውን አግኝተው ደስተኛ ሆነው ማየት እንደሚፈልግ ነግሮናል። ኢትዮጵያ ውስጥ በርካታ የጤና ችግሮች ህብረተሰቡን እየፈተኑ ባሉበት ወቅት ስራ ፈተን መቀመጣችንም ሆነ መሰደዳችን ለሀገር ጉዳት ነው የሚሉት ሐኪሞችም የጤና ስርዓቱ ተሻሽሎ መፍትሄ እንዲፈለግላቸው ጠይቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
@voaamharic የፌስቡክ #voaamharic የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን።
ተከታዩ ዝግጅታችንም በዚሁ በህክምና ስርዓቱ ዙሪያ ባሉ ተግዳሮቶች ላይ ያቆየንና በተለይ የባህል ህክምና እንሰጣለን በሚል በማህበረሰቡ ላይ የሚደርሱ ችግሮችን እንመለከታለን።
ማህበራዊ የትስስር ገጾችን በመጠቀም የባህል ህክምና እንሰጣለን በሚል የሚያጭበረብሩ ግለሰቦች እየተበራከቱ መጥተዋል ሲል የኢትዮጵያ የባህል መድኃኒት ህክምና አዋቂዎች ማህበር አስታውቋል። የጤና ሚኒስቴርም በበኩሉ በዘመናዊ ህክምና የሚታዘዙ መድኃኒቶችን ከቅጠላ ቅጠሎች ጋር ቀላቅለው በመስጠት የህብረተሰቡን ጤና አደጋ ውስጥ የጣሉ ስለመኖራቸው ገልጾ ህብረተሰቡ ጥንቃቄ ሊያደርግ እንደሚገባ ያሳስባል።
ትክክል ነው ደረጀ። በኢትዮጵያ ሲቪል ማህበረሰብ ድርጅቶች ውስጥ ተደራጅቶ በሚገኘው የባህል ሐኪሞች ማህበር ባገኘነው መረጃ መሰረትም 45000 ያክል የባህል መድኃኒት አዋቂዎች በማህበሩ ስር ተመዝግበው የሚገኙ ሲሆን በጤና ሚኒስቴር ፈቃድ የተሰጣቸው ግን 16000 የሚሆኑት ብቻ መሆናቸውን ማህበሩ አስታውቋል። እንግዲህ የመስታወት ባልደረባችን አስማማዋዬ ነው በዚህ ዙሪያ ሰፋ ያለ ዘገባ አዘጋጅቷል። ወደዛው እንለፍ።
ፌስቡክና ቴሌግራምን ጨምሮ በተለያዩ የማህበራዊ ትስስር ገጾች የባለክምና እንሰጣለን የሚሉ ፈውስ ይሰጥባቸዋል የተባሉ የበሽታ መዘርዝሮች ጋር የተለጠፉ ማስታወቂያዎችን መመልከት እየተለመደ መጥቷል። ከዚህ በፊት ከተለመዱት በተለየ መልኩ ለሀብት፣ ለስልጣን፣ ቁማር ለማሸነፍና መሰል የሚሉ የፈውስ አይነቶችንም አገልግሎት እንሰጥባቸዋለን በሚሉት መዘርዝር ውስጥ ይታያሉ። የኢትዮጵያ ባህላዊ መድኃኒት ህክምና አዋቂዎች ማህበር ፕሬዚዳንት ሐጂ ሼህ አሊ አደም መድኃኒት ይፈታቸዋል የማይባሉ አጓጊ ጉዳዮች በማንሳትና ሃይማኖታዊ ማዕረግ በመጠቀም የሚያጭበረብሩ በስተዋል ሲሉ ያረጋግጣሉ።
ቁማር እናስኛለን፣ ቁብር እናስወጣለን፣ ብር እናባዛለን የሚሉት ሰዎች አንዳንዶች ሰዎቹን ነገሬ ናቸው ብለው ጠቁመውኛል። እነዛን ሰዎች ከአሁን ጀምራችሁ ተራረፋችሁ እንከሳችኋለን ብለን እኒያ ሰዎች አሁን ተዘዋጅ ትተዋል። አንዳንዶችም ታስረዋል። ስለዚህ ይህንን እኛ እንቃወመዋለን በትክክለኛ። ግን ህዝቡ ላይ ደግሞ ችግር አለ። አንድ ሰው ኃላፊነትን ይዞ እቤት ቁጭ ብሎ እንትን ላላለ ሰው ለኃላፊ ለአግዳቢው ወረቀት እየጣፈ ቢዝነስ የሚሰራውን እሱን ተከትለው ገንዘብ ይከፍላሉ። ተከፈሉ በኋላ ይላሉ። ይሄ እንግዲህ ህገወጥነት ነው። ወደ እኛ ጥፈት ቤት መጥተው እንዲህ ያለ ሰው እናንተ አዋቂ ነው ወይ ትክክል ነው ወይ ማለት አለባቸው። ማስታወቂያ መለጠፍ ከሚሰራበት ብቻ እንጂ ሌላው ቦታ ክልክል ነው። ስለዚህ ምንድን ነው የሚያደርጉ? አልጋ ላይ ሆነው ሲያበቁ ይህን አደርጋለን እያሉ ወረቀት እየበተሩ የላላ እያበጁ ሰው በእንዲህ ያለ አይነት ነው እንግዲህ የተበዘበዘው።
የጤና ሚኒስቴር የመድኃኒትና ሕክምና መሳሪያዎች አቅርቦት መሪ ስራ አስፈጻሚ የሆኑት አቶ ረጋሳ ባይሳም ተቋማቸው ችግሩ እንደሚያውቀው ገልጸው ከሚያጨረብሩት በዘለለ በዘመናዊ ሕክምና የሚታዘዙ መድኃኒቶችን ከእጽዋት ጋር ቀላቅለው በመስጠት የህብረተሰቡን ጤና አደጋ ውስጥ የጣሉ ስለመኖራቸው ይናገራሉ።
ጥሩ ስራ የሚሰሩ የባህል ሐኪሞች እንዳሉ ሁሉ ደግሞ ችግር የሚፈጥሩም ደግሞ አሉ። ችግር የሚፈጥሩት ምንድን ነው? አንዳንዶቹ የራሳቸው ፈጠራ በስነስርዓት አገልግሎት ላይ ማዋል ሳይሆን የዘመናዊ መድኃኒት ራሳቸው ጋር ቀላቅለው በመስጠት የዘመናዊ መድኃኒቱ ላይ ጉዳት እያደረሱ እና እንዲሁም ታካሚውም ደግሞ እንዳይድን እና እንዲቸገር እያደረጉ ያስማሉ። ይሄን የሚያደርጉበት ምክንያት አንደኛው የገቢ ምንጭ ገንዘብ ለማግኘት ሲሉ እንደዚህ ልክ ያለውን ይህን ስርዓት የሚሰሩ የባህል ሐኪሞች አሉ። ቅርብ ጊዜ እንደ ምሳሌ ለማንሳት አንድ የባህል ሐኪም ስማቸውን የማልጠራው ሚዲያ ላይ ምንድን ነው ያደረጉት? የኢንሱሊን የሱካር በሽታ ታማሚዎች የሚጠቀሙትን ኢንሱሊን ቡና ጋር በመቀላቀል እኔ የሱካር በሽታን እንዲሁ በቡና አድናለሁ በሚል ህዝቡን በማታለል ቡና ጋር ቀላቅለው በድብቅ ቀላቅለው ኢንሱሊን እንዲጠቀሙ እንዲጠጡ ያደረገ የባህል ህክምና ነበረ። በቁጥጥር ባለስልጣን ተደርሶበት ጉዳዩ ሲጣራ ኢንሱሊኑ ውስጥ የተወሰነ የዘመናዊ መድኃኒት ቀላቅለው እየሰጠ መሆኑ ተደርሶበታል። በላቦራቶሪ ቴስት አድርገው ሲታይ እንደ ቀላቅለው እየሰጠ መሆኑና እሱም ተጠያቂ እንዲሆን ተደርጓል። እንግዲህ እንደዚህ አይነት ይሄኛው ግለሰብ ስለተያዘ ነው ያል ተያዙና እንደዚህ አይነት ስራ የሚሰሩ ስነምግባራቸው ልክ ያልሆነ የባህል አክሞች አሉ።
በአሁኑ ወቅት በኢትዮጵያ ሲቪል ማህበረሰብ ድርጅቶች ውስጥ ተደራጅቶ በሚገኘው ማህበር 45,000 የባህል መድኃኒት አዋቂዎች ተመዝግበው እንደሚገኙ ፕሬዚዳንቱ ሀጂ ሻሊ አደም ይናገራሉ። ከነዚህ መካከልም በጤና ሚኒስቴር ፈቃድ የተሰጣቸው 16,000 የሚሆኑት ብቻ ናቸው ይላሉ። ታዲያ በእናንተ ውስጥ ፈቃድ ሳይኖራቸው እንዴት ተመዘገቡ የሚለውን ሲመልሱም፣
እኛ ማህበር አዋቂ ለመሆኑ እንመዘግበዋለን በማህበራችን ደንብና ህግ መሰረት ማለት ነው። ከዛ ለሲቪል ማህበራቱ እናሳውቃለን በየአመቱ ይህንን ምዝገባችንን ምን ያህል እንደሆነ የሞተ ያለ ሴት ወንድ የሚለውን ሁላ በዝርዝር በየአመቱ እናቀርባለን። ግን ድነው እዚህ ላይ መለዩ ሲቪል ማህበራቱ ማንኛውንም ባህል መድኃኒት ነው ብሎታል ይመዘግባል። ግን ጤና ጥበቃ ደግሞ አይቀበለውም። ጤና ጥበቃ ምንድን ነው የሚለብረው? በየወረዳውና በየከተማው ያለው የባህል መድኃኒት በቀበሌ አስመሰከረውን ወረቀት ወስዶ ላለበት ወረዳ ጥፈት ቤት ወይም ከተማ ጥፈት ቤት ይሰጥና እነዛ ደብዳቤ ይጣፋል፣ እውቅና ሊሰጠው ይችላል ነው የሚሉት። ሲቪል ማህበራት ግን ይህንን አይጠይቅም፣ ይህን ፕሮሰስ አይፈልግም። ስለዚህ በዚህ መሰረት እኛ ዝም ብለን በማህበራችን ውስጥ እንመዘግባለን። በዚህ አይነት
አድራሻ ሳይኖራቸው በማህበራዊ ትስስር ገጾች ማስታወቂያ የሚያስነግሩት የባህል መድኃኒት አዋቂ ነን የሚሉ ግለሰቦች ፈቃድ ያልተሰጣቸው ብቻ ሳይሆን የማህበሩ አባልም ያልሆኑ ናቸው ሲሉ ፕሬዚዳንቱ ይናገራሉ።
እነዚህ እንደዚህ የሚያደርጉት ከእኛ ማህበር ያልገቡ ናቸው፣ ከማህበራችን ውስጥ የሌሉ ሰው ናቸው። ማህበራችን ውስጥ የሌሉ ቁጥጥር እና ክትትል ስላለ በጤናም በእኛም ሲቪል ማህበራትም ጥያቄ ስላለ የለም። ማህበራችን ውስጥ የተደራጀ ውስጣ እንደዚህ ያለ ነገር አይኖርም። ግን በዛ ስም ሌላው አውቃለሁ እያለ ለምሳሌ ነጋዴ ሆኖ የከሰረ አሁን ባህል መድኃኒት አውቃለሁ የማይል ሰው አታገኝም። በእኛ እድሜ ያለውም እየሞተ ነው። እኔ አሁን እንግዲህ 85 ዓመቴ ነው። ይሄ ሩጦ ያልጠገበ አውርቶ ያልጠገበ ብታሰርስ ምን አባቱንስ የሚል ነው ያለ። አጠቃላይ አይገኝም፣ አድራሻ የለውም። አድራሻ ተለለው ደግሞ መቆጣጠር አንችልም። ስለዚህ ማህበራችን የሚቆጣጠራቸው የተመዘገቡትን ብቻ ነው።
የህግ አማካሪና ጠበቃ የሆኑት አቶ ያሬድ ስዩም በበኩላቸው እንደዚህ ያሉ የማህበረሰቡን ጤና አደጋ ላይ የሚጥሉ ድርጊቶችን በተመለከተ ተጠያቂ የሚሆንባቸው ድንጋጌዎች በወንጀል ህጉ ስለመኖራቸው ይናገራሉ።
ሕክምናም ለመስጠት ቢሆን ቁጥጥር የሚደረግበት አግባብ ሊፈጠር እንደሚገባ በመገንዘብ ቁጥጥር የሚደረግበት የሙያ ችሎታ ሳይኖረው ይህን ሕክምና የሰጠን ሰው በተመለከተ በወንጀል ሊያስጠይቅ እንደሚችል በግልጽ ወንጀል ህጉ 535 ላይ ተቀምጧል። ይህን ድርጊት የሚፈጽሙ ሰዎች ቁጥጥር የማይደረግበት ፍቃድ የሌለው አይነት ህክምና የሚሰጡ ሰዎች እጅግ ቢያንስ 1 ዓመት የሚሆን ቀላል እስራት ወይም ደግሞ ከፍ ባለ ሁኔታ ጉዳት አጋጥሞ ሲገኝ ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጡ በግልጽ ተደንግጎ ነው የሚገኘው። ህክምናውን መስጠት ብቻ ሳይሆን ህክምና ብለው የሚጠሩትን ህክምና ብሎ ማለቱም ከባድ ነው ብቻ ሳይሆን መድኃኒት፣ በተመሳሳይ መድኃኒት አምርቶ የሚሸጡ ሰዎች በተመለከተ ይሄ ባህልም ይሁን ሌላ መድኃኒት ቁጥጥር የሚደረግበት እና ፈቃድ የተሰጠው ካልሆነ በተመሳሳይ ከዚህ በላይ ባልነው አግባብ ቅጣትና የገንዘብ ቅጣትና የእስራት ቅጣት እንደሚያስከትል በግልጽ ተደንግጎ ነው የሚገኘው። ስለዚህ ይሄ የባህል የሚባለውንም ህክምና በማህበራዊ ሚዲያም በሌላ የሚከናወነው ይሁን ሌላውንም ቁጥጥር የሚደረግበትና በፈቃድ ስር ሆኖ እንዲሰራ ብቻ ነው የሚያመለክተው የወንጀል ህጉና። ይሄ ባልሆነበት ሁኔታ ግን ምን መደረግ አለበት የሚለውን በተመለከተ ቅጣቱን ማስፈጸም የአቃቤ ህግ እና የፖሊስ ተግባር ነው መሆን ያለበት። ይሄ የማይሆን ከሆነ እየተስፋፋ ነው የሚሄደው ድርጊቱ።
የፍትህ ሚኒስቴር በበኩሉ እስካሁን ይህን ጉዳይ የተመለከቱ ክሶች ከህብረተሰቡ እንዳልደረሱት ገልጿል። ባህላዊ ህክምናን ጨምሮ በሳይበር ብዙሃን መገናኛዎች የሚደረጉ መጭበርበሮች ተበራክቷል ያሉት የሚኒስቴሩ የንቃተ ህግ ስልጠና ዳይሬክተር አቶ እንዳልካቸው ወርቁ ማንኛውም ተበዳይ ካለ ግን ወደ ፍትህ ተቋማት መጥቶ ማመልከት እንደሚችል ለአሜሪካ ድምጽ ገልጸዋል።
እስካሁን ድረስ ባለኝ መረጃ ባረኩ ማጣራት ይህንን ወንጀል ተፈጽሞብናል ብለው ሪፖርት አድርገው ምርመራ ተጣርቶበት ወደኛ ወደፊት ሚኒስቴር የመጣ መዝገብ ወይም የምርመራ መዝገብ የለም። ነገር ግን ይህን በተመለከተ ሰዎች ጠነቀቁ ይገባል። መልእክታችን የሚሆነው ሰዎች እንደዚህ ያሉ በሶሻል ሚዲያ ላይ ስልክ በማስቀመጥ የተለያዩ አጸተኛ ነገሮችን በመጻፍ በዚህ ገንዘብ አስገቡ እንዲያደርጉ እያሉ ማታለን ፈጸምባቸው ሁኔታዎች ሊኖሩ ስለሚችሉ ሰዎች በማህበራዊ ሚዲያው ላይ በሚሰራጨው ብቻ አይተው መታለን የለባቸውም፣ መጭበርበር የለባቸውም። ሰዎች ጥንቃቄ ሊያደርጉ ይገባል እና እንዲያሉ ማጭበርበሮች ማታለሎች በአሁኑ ሰዓት እየተስፋፉ ስለሆነ ህብረተሰቡ ተገቢውን ጥንቃቄ ማድረግ አለበት። እንዲያለ ወንጀል ደግሞ የተፈጸመበት ሰው ካለም ለሚመለከተው በአቅራቢያው ያለ ፖሊስ አካል ሪፖርት አድርጎ ምርመራ እንዲጣራበት ወይም ደግሞ ለሚመለከተው ፍትህ ሚኒስቴር ቅርንጫፍ መስሪያ ቤቶች ቀርቦ ምርመራ እንዲጀመርለት ማድረግ ይችላል ማለት ነው።
የጤና ሚኒስቴር ህጉን ተከትሎ የሚሰሩትን የመደገፍና ፈቃድ የመስጠት ስራዎች እንደሚሰራ የሚናገሩት የጤና ሚኒስቴር መሪ ስራ አስፈጻሚ የሆኑት አቶ ረጋሳ ባይሳ፣ ህብረተሰቡ ግን ባለመጭበርበር ጤናውን መጠበቅ ይኖርበታል ሲሉም ያሳስባሉ።
ዘርፉ እንዲሻሻል ጤና ሚኒስቴር ይፈልጋል። እንዲሻሻል ማለት ደግሞ የሚሰጡት አገልግሎት ጥራቱና ፈዋሽነቱ የተጠበቀ ሆኖ ታካሚው ላይ ጉዳት የማያደርስ ስራ የሚሰሩትን ማበረታታትና ያ ዘርፉ እንዲያድግ በተለይ ደግሞ በሪሰርችና በምርምር የተደገፈ ሆኖ ወደ እስከ ፕሮዳክሽን ድረስ እንዲሄዱ ግን ውስጥ ያሉ ፈዋሽነታቸው የተረጋገጠላቸው ቅመሞች ወይም ደግሞ እነዚህ አክቲቭ ኢንግሪዲየንት የምንላቸው ነገሮች እስከ ክሊኒካል ትራያል አልፈው እስከ ፕሮዳክሽን እንዲሄዱ መንግስት ይደግፋል። ይህ ስራ እንዲሰሩ እና በፍርሃት የሚሰሩትን እንደግፋቸዋለን። አገልግሎት ሰጪዎቹ ራሳቸው ባለ ሐኪሞቹ እንዲመዘገቡ ጥረቶች ይደረጋሉ። በየክልሉ ራሳቸው የሚሰጡት አገልግሎቶችን እንዲመዘገብ ሰርቲፊኬት እንዲያገኙ በየአካባቢያቸው በሚሰጡት አገልግሎት ላይ እየተበረታታ ነው። ህብረተሰቡ ማወቅ አለበት። ህብረተሰቡ ራሱን መጠበቅ አለበት። የራሱን ጤና መጠበቅ አለበት። ራሱ ህብረተሰቡ ነው። መጠንቀቅ ያስፈልጋል። ለምን? የመጀመሪያው ተጎጂ ራሱ ታካሚው ነው። ራሱ ትክክል ያልሆነ የመድኃኒት ሲወስድ ራሱ ተጎጂው መጀመሪያው ራሱ ነው የሚሆነው እና ጥንቃቄ ማድረግ ያለበት።
በኢትዮጵያ የባህል ሕክምና ረጅም ዓመታትን ያስቆጠረ ታሪክ ቢኖረውም በመንግስት እውቅና ተሰጥቶት በማህበር የተደራጀው ግን በ1976 ዓ.ም ነው። የኢትዮጵያ ባህላዊ መድኃኒት ሕክምና አዋቂዎች ማህበር ፕሬዚዳንት ሐጂ ሻህሪ አደም በአሁኑ ወቅት 45,000 ከደረሱ በመላ አገሪቱ ከሚገኙ አባላቱ መካከል ፈቃድ የሌላቸው እንዲያገኙ በማድረግ ህጋዊ እንዲሆኑ ለማስቻል ማህበራቸው እየሰራ መሆኑን ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
እንግዲህ ሰዎች ባህላዊ ቦታ ሄደው ባልተገባ ሁኔታ ሕክምና ተሰጥቷቸው ጉዳት የደረሰባቸው በርካታ ታሪኮችን እንሰማለን። በዚሁ አጋጣሚ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግም እንመክራለን። ወደ ተከታዩ መሰናዶ ከማለፋችን በፊት ግን በሌላ አንድ አዲስ ሙዚቃ እረፍት እናድርግ።
ሁለተኛው የዘፈን ምርጫችንም ተአምር ግዛው መታ መታ እያለች የምትጫወተው በቅርቡ የተለቀቀ አዲስ ሙዚቃ ነው። በሱ ዘና ብለን ደግሞ እንመለሳለን።
Yeah.
የተአምር ግዛውን አዲሱን መታመታ ነጠላ ዜማ ነው ሰምተን የተመለስነው። በሙዚቃው ዘና እንዳላችሁ እናምናለን። የእሁድ ምሽት የመስታወት መሰናዷችን አሁንም ከአሜሪካ ድምጽ ይቀጥላል።
ያስተናገድናችሁ ያለነው ስምኝሽ የቆየና ደረጀ ደስታንን። ተከታዩ መሰናዷችን ደግሞ በማህበራዊ ሚዲያ ላይ የሚሰራጩ ሐሰተኛ የጤና መረጃዎች በማህበረሰቡ ላይ ያደረሱ ስላለው ተጽዕኖ ይመለከታል። በተለያዩ ማህበራዊ ሚዲያዎች ሐሰተኛ የጤና መልእክቶች በከፍተኛ ሁኔታ የተሰራጩ መሆኑን የጤና ባለሙያዎችና የጤና ሚኒስቴር ለአሜሪካ ድምጽ ተናግረዋል። በተለያዩ ማህበራዊ ሚዲያዎች በተለይም በቲክቶክ ሐሰተኛ የጤና መልእክቶች በብዛት በመሰራጨት ላይ ይገኛሉ ያለው የጤና ሚኒስቴር ይህ ድርጊት የጤና ሙያ በሌላቸውና ኃላፊነት በጎደላቸው ግለሰቦች የህብረተሰቡን ጤና ሊጎዳ በሚችል መልኩ እንደሚፈጸም አስታውቋል።
የአሜሪካ ድምጽ ያነጋገራቸው በጤና ጥበቃ ሚኒስቴር የጤና የማህበራዊ ሚዲያ አስተዳደርና ኮሙኒኬሽን ቡድን መሪ አቶ ዳንኤል በትረ፣ በተለያዩ የማህበራዊ ሚዲያ ላይ የህክምና ትምህርት የሚሰጡት ዶክተር ሰይፈ ወርቁና በአለርት ሆስፒታል ሐኪምና ጤና ሰብ በሚባለው የማህበራዊ ሚዲያ መምህር ዶክተር ዝማሬ ታደሰም ሐሰተኛ የጤና መልእክቶች በማህበራዊ ሚዲያዎች ላይ በብዛት በመሰራጨት ላይ መሆኑን ገልጸው ህብረተሰቡ እንዲጠነቀቅ አሳስበዋል። ደረጀ በዚህ ዙሪያ ያሰናዳኸው ሰፋ ያለ ዝግጅት አለ። ወደዛ እንለፍና ሙሉን እንከታተል።
በተለያዩ የመንግስት ሆስፒታሎች መስራታቸውንና ራሳቸውን በተለያዩ ማህበራዊ ሚዲያ መድረኮች ላይ የህክምና ትምህርት እንደሚሰጡ የሚናገሩት ዶክተር ሰይፈ ወርቁ በማህበራዊ ሚዲያው በራሳቸው ስምና ፎቶግራፍ ጭምር የሚሰሩ ሐሰተኛ የህክምና መልእክቶች መኖራቸውን ይገልጻሉ።
አንደኛ ከራሴ ኤክስፒሪየንስ እንግዲህ እንደ ክሊኒካል ለሳይ አንድ ሰው በታመመ ጊዜ ወደ ህክምና ቦታ የሚሄድበት አጋጣሚ ወይም ደግሞ አቅሙ ካልፈቀደም ይሁን ወይም ጊዜው ካልፈቀደም ይሁን ወይም ያለበት ቦታ ለህክምና አመቺ በማይሆንበት ጊዜ የሚጠቀመው በእጁ ላይ ያለውን ኢንፎርሜሽን ነው። እዛ ላይ ያለውን ኢንፎርሜሽን ደግሞ ሰርች አድርጎ ሲመለከት ከተለያዩ አንግሎች የሚሰሩ የጤና ዘገባዎች አሉ ወይም ደግሞ የጤና መልእክቶች አሉ። እነዚያ የጤና መልእክቶች ትክክለኛ መረጃ ናቸው ወይ? ለምሳሌ ዌብሳይቶችም ሊሆኑ ይችላሉ፣ የመድኃኒት ማስታወቂያዎችም ያንን ነገር ሊያወጡ ይችላሉ። ትክክለኛውን የጤና መረጃ ሳያገኝ ሊቀር የሚችልበት አጋጣሚ ሊኖር ይችላል። በተለይ በተለያዩ ሶሻል ሚዲያዎች ላይ አንዳንድ ጊዜ የህብረተሰቡን ትኩረት ለመሳብ ሲባል፣ በሶሻል ሚዲያ ገንዘብ ለማግኘት ሲባል፣ እንዲሁም ደግሞ አንዳንድ ጊዜ የሚያጋጠመኝ በኔም ስም ራሱ እየተሰራ ያለ አንዳንድ ነገሮች አሉ። ለምሳሌ ህገወጥ መድኃኒቶችን የሌላም ባለሙያ መልክ በመጠቀም መሸጥ፣ እንደዚህ አይነት ነገሮችም እየተጠቀሙ በሶሻል ሚዲያዎች ላይ ይታያሉ በተደጋጋሚ ጊዜ። ማህበረሰባችን ደግሞ በቂ ግንዛቤ የሌለው ሰው ምንድን ነው የሚያደርገው? እነዚህን ነገሮች እንደ እውነተኛ አድርጎ ይጠቀማቸውና በጊዜው መታከም ሲገባ ወይም ወደ አልተፈለገ ሕክምና ውስጥ ሊገባ ይችላል፣ ወይም ደግሞ ያልተፈለጉ ነገሮችን ወደ መጠቀሙ ወደ ሰለባነት ይሄዳል ማለት ነው። ይሄ በራሴ ኤክስፒሪየንስ ላይ የማየው ነገር።
የኔን መልክ ተጠቅመው ሲሉ ምን ማለት ሆነው? እስቲ ትንሽ ያብራሩልን።
የኔን መልክ ብቻ አይደለም፣ በሶሻል ሚዲያ ላይ ያለነውን ሐኪሞች መልክ የሚጠቀሙና ኤዲት ያደረጉና በሶሻል ሚዲያ ላይ ይለቁታል፣ የኛ ያልሆነ ማለት ነው። ወይ ሌላ ስልክ ቁጥር ያስቀምጣሉ፣ ወይ በፌስቡክ ላይ ክሬት ያደርጉና መድኃኒቶች መሸጥ ምናምን አይነት ነገር ይሰራሉ። እስተማመልከት ደረጃ በራሴ ሶሻል ሚዲያ ላይ ምንደውም በተደጋጋሚ ጊዜ ተናግሬዋለሁ። በእኔ ስም የተከፈተ ሌላም ፌስቡክ አካውንት ነበረ፣ አሁንም ሌላም ቲክቶክ አካውንት አለ። እኔ ብቻ አይደለሁም የዚህ ሰለባ መሆነው እና በተደጋጋሚ ሌሎችም ሐኪሞች በእነዚህ አይነት ሁኔታ ላይ ናቸው ያሉት።
በአለርት ሆስፒታል ጠቅላላ ሐኪምና ጤና ሰብ በሚባለው ትምህርታዊ ጤና ነክ የማህበራዊ መድረክ ላይ መምህር የሆኑት ዶክተር ዝማሬ ታደሰ ባልደረባቸው በሆነ ሌላም ሰው ላይ ተመሳሳይ ነገር መድረሱን ያስረዳሉ።
አንድ ጓደኛዬ እንደዚህ ሲለኝ ነበረ። የእሱን ፊት የእሱን ፎቶ ይጠቀሙና የተለያዩ እነዚህ አሁን የመራቢያ አካልን ያሳድጋል እንደዚህ አይነት ነገሮች እየተባሉ የሚሰጡ መድኃኒቶች አሉ፣ ከእውነት የራቁ መድኃኒቶች። እነሱ ግን የሚያደርጉት ምንድን ነው? ያንን መረጃ ይሰጣሉ፣ ለዛ ነገር ያወራሉ። ከዛ በኋላ ግን በውስጥ መስመር አናግሩኝ ይሏቸዋል፣ ሰውንም ያታልላሉ ማለት ነው። አንዳንድ ጊዜ እንዲያውም ስክሪንሾት እያደረጉ ሁሉ ይልካሉ። ምን እንደተባሉ ማለት ነው። ከዛ በዚህ አካውንት ብር ላኩ ይላሉ፣ ያንን ብር ይወስዳሉ፣ የማይሆን መድኃኒት ይሰጣቸዋል። እንደው መድኃኒቱን ከደረሳቸው ማለት ነው። አንዳንዴ ደግሞ በቃ ዝም ብለው ስማቸው ጠፍቶ ይቀራል እና እኛ ጋርም ሲመጡ እንዴ ዶክተር እንደዚህ ብለሽ መድኃኒት ልካለው ብለሽ መድኃኒት አትልኪ፣ ኧረ እኔ አይደለሁም እኛ አይደለንም ብለን እንላለን። እንደዚህ አይነት እንግዲህ ግልጽ የሆኑ የሚታዩ ችግሮች አሉ።
በእነዚህ የማህበራዊ ሚዲያዎች የሚሰጡ የሕክምና ትምህርቶችም ሆነ የሚመከሩ መድኃኒቶች በሳይንስም ሆነ በባህላዊም ሕክምና የተደገፉ አይደለም የሚሉት ደግሞ በጤና ሚኒስቴር የጤና ማህበራዊ ሚዲያ አስተዳደርና የኮሚኒኬሽን ቡድን መሪ አቶ ዳንኤል በትረ ናቸው።
እንግዲህ ለሆነ በሽታ አንድ የሆነ መድኃኒት ያዛሉ። መድኃኒቱ እንግዲህ ባህላዊ የሆነ ነው። እንዲህ አደርግ እንዲህ አይነት እጽዋት እንዲህ አድርጎ ተቀጥቅጦ እንዲህ ተጠጥቶ እንዲህ ተደርጎ የሚል ነው የሚሰጡት። ያ እንግዲህ ትክክል አይደለም። በነገራችን ላይ የባህል ሕክምና አለ፣ የተጠና የባህል ሕክምና የጤና ሚኒስቴርም የሚደግፈው ነው። በባህል ሕክምናውም የማይደገፍ በጤና ሴክተሩም በሳይንሱም የማይደገፍ ዝም ብሎ በልማድና ሰዎች በተደጋጋሚ የሞከሩት ውጤታማ ሆነዋል በሚል ሳይንሳዊ ያልሆነ ትንተና በመስጠት ጭምር ነው ሰዎች እንዲጠቀሙ እያደረጉ ያለ። በዚህ አጠቃላይ እየተሰጠ ያለው መረጃ ትክክልም ጤናማም አይደለም። በየትኛውም መንገድ እንግዲህ ከብዙ ባለሙያዎች ከሆነን አብረን ለማየት ሞክረናል። አንዱም እየተሰጠ ያለው መረጃ ትክክለኛና ጤናማ አይደለም።
ዶክተር ዝማሬ ታደሰ በማህበራዊ ሚዲያዎቹ ላይ የሚወጡ ማናቸውም የጤና መልእክቶች ለረዥም ጊዜ የሚቆዩ በመሆናቸው የአንድ ወቅት ብቻ ሳይሆን ዘላቂ ጉዳት የሚያስከትሉ መሆኑን ያብራራሉ።
ጉዳቶቹ አንደኛ ወዲያው እንደ ባጭር ጊዜ የሚታዩ ሊሆኑ ይችላሉ። ሌላው ደግሞ ረጅም ጊዜ የሚታዩ ጉዳቶችም አሉ። እንግዲህ በአጭር ጊዜ ስንል ወዲያውኑ አሁን አንድ ሰው ግፊት አለብህ ተብሎ ለምሳሌ የሆነ ይሄ ነገር ግፊትን ወዲያው ያጠፋል ሲባል ሰው ደስፕሬት አይደለ ወዲያው ያንን የሚፈልገውን ነገር የሚያገኘው ከመሰለው ያንን የሚያድንለት ከመሰለው ወዲያው ለመጠቀም ነው የሚሄደው። ያ ደግሞ ጤና ላይ የራሱ የሆነ የጎንዮሽ ጉዳት ይዞ ሊመጣ ይችላል። ለሎንግ ተርምም ደግሞ ያ ቪዲዮ ረጅም ጊዜ እዛው ነው የሚቀመጠው። አንድ ሰው ብቻ አይቶት ወይ የተወሰነ በዛ ሰዓት ብቻ አይቶት የሚቀር አይደለም እና ሌላም ጊዜ ሌላም ሰው ሁል ጊዜ የሚቀመጥ ነገር ስለሆነ ሁሉንም አፌክት እያደረገ ይሄዳል ማለት ነው። ያ ደግሞ ትክክለኛ ያልሆኑ ነገሮችን ወደ የሰው እውነት ነው ብሎ ያደርገዋል። ከዛ ደግሞ በሽታ ላይ እንዲወድቅ ያደርገዋል። ወደ ሕክምናም ቦታ ደግሞ አንዳንድ ሕክምና መሄድ ያለብን ነገሮች ላይ ወደ ሕክምና እንዳንሄድ ትክክለኛ የሆነውን ሕክምና ማጥላላት፣ ማጠልሸት፣ ሰዎችም ደግሞ ያኛው ጋር መሄድ አለብኝ ብለው እምነታቸውን እንዲያጡ ማድረግ፣ መጨረሻ ስቴጅ ላይ ሲደርሱ ወደ ሕክምና ቦታ መምጣት፣ እነዚህ እንግዲህ የሚጠቀሱ ችግሮች ናቸው።
የጤና ሚኒስቴር በእነዚህ በማህበራዊ ሚዲያ በሚሰጡ የሐሰት ትምህርቶች ዙሪያ ሰፊ ጥናት ማድረጉን የሚገልጹት አቶ ዳንኤል ግለሰቦቹ የሕክምና ባለሙያዎች አይደሉም ይላሉ።
ባደረግነው ዳሰሳ እንግዲህ ትልልቅ ሰፊ ወይም ተከታይ ኖሯቸው የተሳሳተ መረጃ የሚሰጡት ሰዎች የህክምና ባለሙያዎች አይደሉም። እንደውም ትምህርታቸውንም በአግባቡ ያልጨረሱ ግን ብዙ ፎሎወር ያላቸው የሆኑ ሰዎች ናቸው። እንግዲህ ይሄ ከግንዛቤ ክፍተት ነው። ፎሎወርን ለማብዛት የተለያዩ የጎንዮሽ ጥቅሞችን ለማግኘት ብለው የጀመሩትና የቀጠሉት ነው። እና እንግዲህ ቆም ብለው እነሱም ሲያስቡ ትክክለኛ ያልሆነ መረጃ መስጠት ለማህበረሰቡ ጉዳት ማድረሱን ሲገነዘቡ ከዚህ ድርጊታቸው ሊመለሱ እንደሚችሉ እንገምታለን። እና አሁን እኛ ያደረግነው ዳሰሳ እሱን ነው የሚያሳየው። ትክክለኛ የጤና ባለሙያ የሆነ ሰው ትክክለኛ የሆነ መረጃ ነው ለማህበረሰቡ የሚያደርሰው።
ጤና ሚኒስቴር እነዚህን ችግሮች አስመልክቶ ለመሆኑ ምን እያደረገ ነው ተብለው የተጠየቁት አቶ ዳንኤል፣
ጤና ሚኒስቴር አንዱ በተለይ በማህበራዊ ሚዲያ ዘርፍ የሚሰራው ስራ የሚዲያ ሞኒተሪንግ ስራ ይሰራል። ሚዲያ ሞኒተሪንግ የሚሰራው በማህበራዊ ሚዲያ ማህበረሰቡን ጤና ሊጎዱ የሚችሉ መረጃዎችን የሚያስተላልፉ ግለሰቦችን አንዳንድ ጊዜ እንደ ድርጅት ሆነው የሚሰሩትንም ጭምር በመከታተል ትክክለኛ የሆነው መረጃ ለማህበረሰቡ በማድረስ ነው። በዚህ ደረጃ ነው እየተሰራ ያለው እና ይህንን ተከትሎ ጤና ሚኒስተር አንድ የወሰደው እርምጃ በቅድሚያ የማህበራዊ ሚዲያን በስፋት በመጠቀም ትክክለኛ መረጃን ለማህበረሰቡ ለማድረስ ጥረት እያደረገ ነው የሚገኘው። ሁለተኛ፣ በጣም በከፋ ደረጃ የተሳሳተ መረጃ ለማህበረሰቡ እያደረሱ ያሉ አንዳንድ ግለሰቦችን በተመለከተ ከዚህ ድርጊታቸው እንዴት ታረሙ ማስጠንቀቂያዎችን በመስጠት ለማረም ጥረት እያደረገ ነው ያለው። በአሁኑ ሰዓት እንግዲህ በሰፊው እየተሰራ ያለው ነገር ማህበራዊ ሚዲያ በትክክለኛው የመረጃ መስጫ መጠቀም በማድረግ ለሀገር እንዲጠቅም በማድረግ ረገድ ስራ መስራት ነው። ሌሎችም ከዛ ትክክለኛ ካልሆነ ተግባራቸው እንዲታረሙ እየተደረገ ነው። እንግዲህ ከሞላ ጎደል አሁን ጥሩ ሁኔታ ላይ ነን ብለን እናስባለን።
በማህበራዊ ሚዲያ ላይ ወደ 86,000 ተከታዮች ያሏቸው መሆኑን የነገሩን ዶክተር ዝማሬ ጤና ሚኒስቴር ትክክለኛውን የጤና ትምህርት ለመስጠት የሕክምና ባለሙያዎችን አሰባስቦ ባዘጋጀው የቲክቶክ መድረክ ወይም ፎረም ላይ ተሳታፊ መሆናቸውን ገልጸውልናል። ይህን ማድረግ አስፈላጊ ነው ብለው ያመኑበትን ምክንያት ያስረዳሉ።
ሰው ለምንድን ነው መጀመሪያ ወደ ሌሎች መረጃዎች የሚሄደው የሚለውን ነገር መጠየቅ አስፈላጊ ነው። ለዛም ነው ጤና ሚኒስቴር እንደ ኃላፊነት ወስዶ ትክክለኛ የሆነ መረጃዎችን ማሳየት አለበት በሚል ወደ ሚዲያው እንዲመጣ ማለት ነው። ከዛ በኋላ ግን ሌሎቹን ስህተተኛ የሆኑ መረጃዎች ናቸው የሚለውን ደግሞ ሰው ራሱ አይቶ ይጠቅመኝም ብሎ ካልወሰደ በስተቀር አሁን ላይ በጣም እየከበደ ነው የመጣው ኢንፎርሜሽኑ። በጣም ልክ መጀመሪያ አካባቢ ላይ ድሮ ላይ በጣም ችግር እንደነበረ አንድ ኢንፎርሜሽን ማግኘት፣ አሁን ደግሞ በጣም ኦቨርሎድ ሆነናል በተለያዩ ኢንፎርሜሽኖች እና ያንን በእርግጥ በደንብ የምናየው ነው።
ማህበራዊ ሚዲያ ያለ አግባብ መጠቀምና ሀሰተኛ መረጃዎችን ማሰራጨት በእኛ ሀገር ብቻ ሳይሆን በሌሎችም አገሮች የተለመደ ነው የሚሉት ዶክተር ሰይፈ ይህን አስመልክቶ ቀዳሚውን ስራ መስራት የሚኖርበት የጤና ሚኒስቴር ነው ይላሉ። ህብረተሰቡም ይህን አስመልክቶ ማድረግ አለበት የሚሉትን እንደሚከተለው ያስረዳሉ።
ይሄ ነገር በእኛ ሀገር ብቻ አይደለም፣ በውጭ ሀገርም ላይ ያለ ነው። የተለያዩ የሀሰተኛ መረጃ የሚሰጡ የውጭ በሶሻል ሚዲያ ላይ ባን የተደረጉ ሁሉ አሉ፣ ካለኝ ኢንፎርሜሽን ደረጃ ማለት ነው። እንግዲህ ያንን የሚሰራው የጤና ሚኒስቴሩ ነው። በሀገሩ ያለ የጤና ሚኒስቴር ያንን መረጃዎችን ያሰባስባል። ትክክል ነው ትክክል አይደለም የሚለውን ነገር ይወስንና ያንን እዛ ሰው ላይ ያንን እርምጃ ሊወስድ ይችላል ማለት ነው። እንደዚህ አይነት ትሬንድ እኛ ጋር ያለ አይመስለኝም። ሌላው ደግሞ ዋናው ከዚህ አንጻር ህብረተሰቡ መጠንቀቅ ያለበት ነገር ምንድን ነው? አንድን መረጃ በሰማበት ጊዜ ያንን ወዲያውኑ የመቀበል ባህሪ ማዳበር አያስፈልግም። በራሱ በሁለት ወይም በሶስት መረጃዎችን እያገናዘበ ወይም ሰብስቦ እያገናዘበ ቢቀበል መልካም ነው። ያገኘውን መረጃ ሁሉ ከመተግበር ይልቅ መያዝና እንደገና በአካልም ቀርቦ ባለሙያን ማማከር እነዚህ ነገሮች ትክክለኛ መረጃውን ወይም ትክክለኛ የሕክምና ግንዛቤዎችን የሚጨምሩ ይሆናሉ ማለት ነው።
የጤና ሚኒስቴር ይህን አስመልክቶ ሕግ የተላለፉትን ወደ ቅጣት ከማምጣቱ በፊት ህብረተሰቡን ማስተማር፣ ትክክለኛውን መረጃ መስጠት፣ ሕጉን ለሚተላለፉትም ማስጠንቀቂያ ማስተላለፍ የመጀመሪያው ተግባሩ አድርጓል ሲሉ የጤና ሚኒስቴር የማህበራዊ ሚዲያ አስተዳደርና የኮሚኒኬሽን ቡድን መሪ አቶ ዳንኤል በትረ ከራከራሉ።
ለረጅም ጊዜ የተሳሳተ መረጃን ሲሰጡ የነበሩ ሰዎች ብዙ ተከታይ ሊኖራቸው እንደሚችል መገመት ይቻላል። ለዛ ሰዎች እንግዲህ ሁለት ነገር ነው ማሰብ የሚገባው። አንድም ባለማወቅ ለረጅም ጊዜ በመከታተል የመደገፍና ያንን ፕሮሞት የማድረግ ዝንባሌዎች አሉ። በሌላ መንገድ ደግሞ ትክክለኛው መረጃ ሲነገራቸው ተመልሰው ወደ ትክክለኛው መረጃ የመምጣት ነገር አለ እና ጥሩ የሚሆነው ትክክለኛው መረጃ በተከታታይ መስጠት አንዱ ጉዳይ ነው። ሁለተኛ ደግሞ የተሳሳተ መረጃ የሚሰጡትን ግለሰቦች ትክክል አይደላችሁም ብሎ መጠየቅ ነው የሚገባው እና በነገራችን ላይ እንግዲህ የጥቂቶቹ ከአገር ውጭ ሆነው ነው ይህንን ስራ እየሰሩ ያሉት። የተወሰኑ ደግሞ ሀገር ውስጥ ትክክለኛ ያልሆነን መረጃ ለማህበረሰቡ ማድረስ ያስከስታል፣ የህግ ስላለው ማለት ነው። የውጭ ያሉትም ከባሲዎች ጋር በመነጋገር ከሀገሪቷ ህግ ጋር በመነጋገር ተጠያቂ ማድረግ የሚቻልባቸው አግባቦች አሉ። ስለዚህ ይሄ ከዚህ ድርጊታቸው እንዲታረሙን አሁንም ጤና ሚኒስቴር የሚመክረው በነገራችን ላይ ወደ ክሱ ወደ ህግ ከመሄዱ በፊት ልጆቹ እንዲታረሙ እና ትክክለኛው መረጃ ለማህበረሰቡ ለማድረስ ፈቃደኛ ቢሆኑ ነው የሚመክረው። አሁን ግን ቀደም ብለን በሰጠነው ማስጠንቀቂያ የመረጋጋቱ እና ትክክለኛው መረጃ ለትክክለኛው ማህበረሰብ ለማድረስ ጥረት እየተደረገ መሆኑን ለመገንዘብ ወይም ለመረዳት ችለናል እና ከበፊቱ ለውጥ አይተናል ብለን እናስባለን።
ያነጋገርናቸው የሕክምና ባለሙያዎች ግን ግለሰቦቹን ወደ ሕግ የማምጣቱ ስራ እጅግ የተወሳሰበና አድካሚ መሆኑን ገልጸው የራሳቸውን ስምና ፎቶግራፍ ሳይቀር በግልጽ እየተጠቀሙ ሀሰተኛ የሕክምና መልእክቶችን የሚያስተላልፉትን ለማስጠቆም አዳጋች የሆነባቸው መሆኑን ነግረውናል። በዚህ ረገድ መንግስትና ህብረተሰቡ ትክክለኛውን መረጃ ለይቶ በመጠቀም ጥንቃቄ እንዲያደርግም መክረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮች፣ በህክምና ዙሪያ በሚያጋጥሙ ተግዳሮቶች ዙሪያ ያሰናዳናቸው ዘገባዎች እነዚህ ነበሩ። በሌሎች ዝግጅቶቻችን ደግሞ ተጨማሪ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮችን የሚዳሰሱና ከባለሙያዎች የሚሰጡ መፍትሄዎችን ያካተቱ ሌሎች ርዕሰ ጉዳዮችን ይዘን እንመለሳለን።
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ።